ሰሞኑን በካይሮ የእመቤታችንን በገሃድ መታየት እውነተኛነት ተረጋገጠ። የግብፅ ኦርቶዶክስ ቤተ ክርስቲያን ካይሮ በሚገኘውና በቅድስት ድንግል ማርያም ስም በተሰራው ቤተ ክርስቲያን ከነጫጭ እርግቦች ጋር እመቤታችን ቅድስት ድንግል ማርያም መገለጧ እውነት መሆኑን አስታወቀች። ተአምሮ የታየበት የጊዛና አካባቢው አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎዶሲዮስ እንዳስታወቁት እመቤታችን ቅድስት ድንግል ማርያም በኤል ዘይቱን ከተማ ዋራቅ አልሐዳር በሚባል አካባቢ በስሟ በተሰራው ቤተ ክርስቲያን እንደ ኢሮፓውያን አቆጣጠር አርብ ታህሳስ 11 ቀን 2009 ዓ ምህረት በግልጽ ለሕዝብ ታይታለች። ሊቀ ጳጳሱ ስለ እመቤታችን መገለጥ እንዳስረዱት እመቤታችን ቅድስት ድንግል ማርያም ለሕዝብ የታየችው በሙሉ ቁመናዋ በስሟ በተሰየመውና ሶስት ጉልላት ባለው ቤተ ክርስቲያን ሲሆን በጉልላቶቹ መካከል በከፍተኛ አንጸባራቂ ብርሃን ነጭ የብርሃን ልብስ ለብሳ የሚያበራ ባለመስቀል ዘውድ ደፍታና ልዩ ሰማያዊ መቀነት ታጥቃ መሆኑን ገልጸዋል። በተገለጠች ጊዜም ከእመቤታችን በሚወጣው አንጸባራቂ ብርሃን የተነሳ የቤተ ክርስቲያኒቱ ጉልላቶችና አምዶች ፍም መስለው እንደታዩ የገለጹት ሊቀ ጳጳሱ እመቤታችን ብርሃን ተጎናጽፋ በጉልላቶቹ መካከል እየተንቀሳቀሰች ከሌሊቱ 7 ሰዓት እስከ ሌሊቱ 10 ሰዓት ድረስ ለህዝብ መታየቷ እውነት እንደሆነ ብፁዕ አቡነ ቴዎዶሲዮስ ተናግረዋል። ይህን ታምር ከ3000 በላይ የሚሆኑ የአካባቢውና የአጎራባች ከተማ ሰዎችና ተጓዦች መመልከታቸውንና በቪዲዮ ካሜራና በሞባይል ስልኮቻቸውም ታምሩን እንደቀረጹ ተጠቁመዋል። ከእመቤታችን መገለጥ ጀምሮም ለበርካታ ምሽቶች ከሰማይ የወጣ እጅግ አንጸባራቂ ኮከብ ከቤተ ክርስቲያኑ ጉልላት 200 ሜትር ርቀት ላይ አግድም ሲያልፍ እንደታየ የገለጹት ሊቀ ጳጳሱ ከዚሁ ጋር ተያይዞ በርካታ ብርሃን የሚፈነጥቁ ነጫጭ እርግቦች አንጸባራቂ ብርሃን ተሞልተው ከፍጡር በላይ በሆነ ፍጥነት ቤተ ክርስቲያኒቱን ሲዞሩ ታምሩን ለማየት ለተሰበሰበው ሕዝብ መግለጻቸውን አስረድተዋል። የተሰበሰበው ሕዝብም እመቤታችንን የሚያወድሱ መዝሙራትን ያለማቋረጥ ይዘምር እንደነበርም ሊቀ ጳጳሱ አቡነ ቴዎዶሲዮስ ተናግሯል። የእመቤታችን መገለጥ ለግብፅ ኦርቶዶክስ ቤተ ክርስቲያንና ለግብፅ ህዝብ ታላቅ በረከት ነው ያሉት ሊቀ ጳጳሱ የእመቤታችን ቅድስት ድንግል ማርያም በረከትና ረድኤት ለሁላችን ይድረስን ሲሉም ገልጸዋል። ብዙዎቹ የግብፅ ኦርቶዶክስ ቤተ ክርስቲያን አማኞችና የአገሪቱ አንዳንድ ነዋሪዎች ይህን የእመቤታችንን መገለጥ እንደ አውሮፓውያን አቆጣጠር በ1958 ዓ.ም ከተገለጠው ጀምሮ ይህኛው ለአራተኛ ጊዜ መሆኑን መስክረዋል። የእመቤታችን መገለጥ አገራቸው በችግር ልጆቿም በመከራ ውስጥ ሲሆኑ ለማጽናናት እንደመጣች አድርገው እንደሚያምኑም ሎስ አንጀለስ ታይምስ ጋዜጣ ተአምራቱን አስመልክቶ ከስፍራው በታህሳስ 15 ቀን 2009 ዓ.ም እትሙ ባስተላለፈው ዘገባ አስታውቋል። የእመቤታችንን በግብፅ ካይሮ መገለጧን ሎስ አንጀለስ ታይምስ ጋዜጣን በመጥቀስ ሐመር መጽሔት መግለጹንና የተአምራቱንም እውነተኛነት የግብፅ ኦርቶዶክስ ቤተክርስቲያን አስተዳደር አጣርቶ ለምዕመናን ያሳውቃል ተብሎ እንደሚጠበቅ መዘገቡ ይታወሳል። እመቤታችን ቅድስት ድንግል ማርያም እንደ አውሮፓውያን አቆጣጠር በ1958 ዓ.ም በግብፅ ካይሮ ዘይቱን ማርያም ቤተ ክርስቲያን መገለጧን በብዙ ማስረጃዎች ተደግፎ ዓለም አቀፍ ተቀባይነትን እንዳገኘ በተለያዩ የብዙሃን መገናኛዎች ተዘግቧል። ሰሞኑን የተገለጸው ተአምር እውነተኛነትን አስመልክቶ ሀገረ ስብከቱ የሰጠውን መግለጫና ስለ ተአምራቱ የተዘገቡ ዓለም አቀፍ ዘገባዎችንና የቪዲዮ ፊልሞችን በሚከተሉ ድረገጽ መመልከት ይቻላል። www.zaytun-eg.org ወይም ዋራግ ዶት ኤች ቲ ኤም። አንዲት እህት በጠበል ከሆዷ ውስጥ ከ8 በላይ ነፍሳት ወጡላት። እባብ፣ አይጥ፣ እንቁራሪት፣ እንሽላሊት፣ ሸረሪት፣ አባጨጓሬ፣ ቀንድ አውጣ፣ አልቅት፣ ጥንዚዛና ሌሎችም ምንነታቸው የማይታወቁ ነፍሳት ከሰው ልጅ ሆድ ውስጥ ወጡ ቢባል ማን ያምን ይሆን? ተሸካሚውስ ሰው እንዴት በሕይወት ሊቆይ ይችላል? የሚሉትን ሁሉ እንደ ሰው ሰውኛ ስናስብ ፈጽሞ ሊታመን የማይችል ነገር ነው። ምክንያቱ ደግሞ ሁኔታው ከሰው ሕሊና ውጪ በመሆኑ ማንም ሰው በቀላሉ ሊቀበለው ስለማይችል ነው። ወጣቷ እመቤት ስራ ብዙ ትባላለች። ተወልዳ ያደገችው በምስራቅ ጎጃም ብቸና ከተማ ውስጥ ነው። ቤተሰቦቿ የሚተዳደሩት በግብርና ስራ በመሆኑ የተሻለ ስራ ለመፈለግ ወደ አዲስ አበባ በመምጣት በቤት ሰራተኝነት በአዲስ አበባ ከተማ ቦሌ ቡልቡላ በሚገኘው የወይዘሪት ወይንሸት ወልደ ሰንበት ቤት ተቀጥራ ታገለግላለች። ህመሙ የጀመረኝ ገና የ7 ዓመት ልጅ እያለው ሲሆን ከዚያም ጊዜ ጀምሮ አሁን ድረስ ያለማቋረጥ ከፍተኛ የራስ ምታት ያመኝ ነበር። ይበልጥ የባሰብኝ ግን በ2001 ዓ.ም በየካቲት ወር መጨረሻ ሲሆን ለ4 ወር ያህል በተከታታይ ሐኪም ቤት ስመላለስ የማህፀን እጢ ነው አሉኝ። እንዲሁም እግሬ ደህና ነበር፣ እሱንም አመመኝ። ውስጡን እየቆረጠመ ያስነክሰኛል። ከሁሉ የባሰብኝ ህመም ማህፀኔ ስለነበር ብዙ ጊዜ አመላልሶኛል። በሐኪሞች በማህፀኔ ውስጥ እጢ ነው ተብሎ ኦፕሬሽን ትሆኛለሽ አሉኝ። በተባለው ጊዜ ሄጄ ስታይ ኢንፌክሽን ሆኖ ከፍተኛ ደም ስለፈሰሰ አሁን ኦፕሬሽን መሆን አትሽም ተባልኩ። በዚህ ፋንታ 7 መርፌ ታዙልኝ፣ ህክምናውን ተከታትዬ ነበር ትላለች። ከዚህ በኋላ ቃሊቲ አካባቢ አዲስ የተሰራችው ቁስቋም ጠበል ሄድኩ። እዚያም ሄጄ ለ10 ቀን ያህል ደም ከፈሰሰ በኋላ ሲቆምልኝ ጠበል መጠመቅና መጠጣት ጀመርኩ። ወደ ጠበል ቦታው የሄድኩት ግንቦት 1 ቀን 2001 ዓ.ም ሲሆን ለአንድ ወር ያህል ስጠመቅ በመጀመሪያ ሁለት እንቁራሪት በትውከት ወጣልኝ። እንዲህ እያለ በተለያዩ ጊዜያት እስከ ጥቅምት 30 ቀን 2002 ዓ.ም መርዙ ተነቅሎ ሊወጣ ችሏል ብላለች። ወይዘሪት ወይንሸት እንደገለጹት የሚወጡት ነፍሳት አቅሟን ስለሚያዳክሙት ምንም አይነት ምግብ እንደማትወስድ ተናግረዋል። እመቤትን ጠበል ካጠመቋት አባቶች መካከል በፍኖተ ሕይወት ቅድስት ማርያም እና ተክለ ሃይማኖት ቤተክርስቲያን ቦሌ ቡልቡላ የሚያጠምቁት አባ ገብረ ጻድቅ ክፍለ ዮሐንስ እና በአባ ሳሙኤል ቤተክርስቲያን አባ ወልደ ማርያም ህብስቴ። በእህታችን ላይ የታየው የእግዚአብሔር ታምር በሰው ሰውኛ ስንመለከተው ይከብዳል፣ ነገር ግን መጽሐፉ እንደተናገረው ለሰው የማይቻለው ለእግዚአብሔር ይቻላል ብለዋል። በችግር ላይ የሚገኘውን የሆሞ ቅዱስ ጊዮርጊስ ቤተክርስቲያንን ለመደገፍ ጥሪ ቀረበ። በሰሜን ወሎ ሀገረ ስብከት በሀብሩ ወረዳ በጅምር የሚገኘው የሆሞ ቅዱስ ጊዮርጊስ ቤተክርስቲያን በችግር ላይ እንደሚገኝ የቤተክርስቲያኑ አስተዳዳሪ አስታወቁ። አስተዳዳሪው ቄስ ብሩ እንደተናገሩት ቤተክርስቲያኑ ጥቂት አማንያን ብቻ የሚገኙበትና ከተመሰረተም አጭር ጊዜ የሆነው በመሆኑ በጅምር ያለውን ቤተክርስቲያን ማጠናቀቅ አልተቻለም። ቤተክርስቲያኑ አካባቢ የሚገኙት ምዕመናን ጥቂት በመሆናቸውም ብዙ ጊዜ የዘረፋ ሙከራ እንደተደረገበትም አመልክተዋል። የህንፃ ቤተክርስቲያኑ ስራ በጅምር ላይ እንዳለ ቆሞ በመቆየቱ እየፈራረሰ እንደሚገኝም ጠቁሟል። ከዚህ በተጨማሪ በአገልጋይ ካህናት እጦት ምክንያት ያለውን ጥቂት ምዕመን ለማገልገል መቸገራቸውንም አስረድተዋል። ስለዚህ ይህም ቤተክርስቲያን በመርዳት በአካባቢው ለሚገኙ ጥቂት ምዕመናን እንድረስ ሲሉም አስተዳዳሪው ጥሪ አቅርበዋል። በቦታው የስብከተ ወንጌል አገልግሎት ቢጠናከር ብዙ አዲስ አማኞችን ወደ ቤተክርስቲያን ማምጣት እንደሚቻል አስተዳዳሪው ጠቁመዋል። ከማህበረ ቅዱሳን ወልዲያ ማዕከል ጋር በተደረገ የህዝብ ጉባኤ ክርስቲያን ያልነበሩ ሰዎች ተጠምቀው ወደ ማህበረ ምዕመናን የተቀላቀሉ መሆኑንም አስተዳዳሪው ገልጸዋል። ገዳሙ ላቀደው የትምህርት ቤት ግንባታ ህብረተሰቡ ድጋፍ እንዲያደርግ ጥሪ አቀረበ። በሸካ ቤንች ማጂ ሀገረ ስብከት ሚዛን ተፈሪ ከተማ የሚገኘው የደብረ በረከት አቡነ ተክለ ሃይማኖት እና ቅዱስ ሩፋኤል የሴቶች አንድነት ገዳም ለጀመረው የትምህርት ቤት ግንባታ እንቅስቃሴ የድጋፍ ጥሪ አቀረበ። የገዳሙ እመምኔት እማሆይ ትርሲተ ገብርኤል ተክለ ሃይማኖት ሰሞኑን እንደገለጹት በሀገረ ስብከቱ ስር ሆኖ በድርጎት ሲተዳደር የነበረው ይህ ገዳም ከ1996 ዓ.ም ጀምሮ ራሱን እንዲችል በተወሰነው መሰረት የተለያዩ የእደ ጥበብ ውጤቶችን አምርቶ በመሸጥ እንዲሁም በንዋየ ቅድሳት ሽያጭ ገቢውን ለማሳደግ ጥረት ሲያደርግ ቆይቷል። ገዳሙ በሚዛን ከተማ የግለሰብ ቤት ተከራይቶ ባቋቋመው የአቡነ ተክለ ሃይማኖት የመጀመሪያ ደረጃ ትምህርት ቤት ከአንደኛ እስከ አራተኛ ክፍል የአካባቢውን ህብረተሰብ ልጆች በማስተማር በእውቀትና በመልካም ስነ ምግባር ኮትኩቶ ከማሳደግ ባሻገር በገቢው ራሱን ለማስተዳደር እየጣረ መሆኑን የገለጹት እማሆይ ትርሲተ ገብርኤል ይህንኑ ትምህርት ቤት ደረጃውን በማሳደግ ለህብረተሰቡ የበለጠ አገልግሎት ብሎም ለገዳሙ የተሻለ የገቢ ምንጭ ለመፍጠር እየጣረ መሆኑን ተናግረዋል። በትምህርት ጥራት ውድድር ትምህርት ቤቱ አንደኛ በመውጣቱ የከተማው አስተዳደር የትምህርት ቤቱ ደረጃ አድጎ ከአንደኛ እስከ ስምንተኛ ክፍል የሚሰራበት ቦታ ለገዳሙ መስጠቱንና የትምህርት ቤቱ ህንፃ ግንባታ ፕላን መዘጋጀቱን የገዳሙ እመምኔት ጠቅሰው ለዚህም ግንባታ 2 ሚሊዮን ብር እንደሚያስፈልግ ተናግረዋል። እንደ እማሆይ ትርሲተ ገብርኤል ገለጻ 21 የመማሪያ ክፍሎች ያሉትን ይህንኑ ባለ አንድ ፎቅ የትምህርት ቤት ህንፃ ለማሰራት ገዳሙ ባደረገው ጥረት እስካሁን ከህብረተሰቡ ያገኘው ከ20 ሺህ ብር ያልበለጠ ሲሆን ህንፃውን አስጀምሮ ለማስጨረስ የህብረተሰቡ የተጠናከረ ድጋፍ አስፈላጊ ነው። ትምህርት ቤቱ ለአካባቢው ህዝብ ከሚሰጠው ጠቀሜታ ባሻገር ለገዳሙ መነኮሳያት የሰርክ ህብስት፣ የአመት ልብስ፣ ለህክምናና የመሳሰሉትን ወጪዎች ለመሸፈን ታላቅ ድርሻ ይኖረዋል። ስለዚህ ለትምህርት ቤቱ ህንፃ ግንባታ ምዕመናን በጎ አድራጊዎች ድጋፍ እንዲያደርጉም የገዳሙ እመምኔት እማሆይ ትርሲተ ገብርኤል ጥሪ አቅርበዋል። ይህ በእንዲህ እንዳለ በጉራጌ ሀገረ ስብከት የወልቂጤ ደብረ ሲና ቅዱስ ገብርኤል ህንፃ ቤተ ክርስቲያንን ለማጠናቀቅ ምዕመናን ድጋፍ እንዲያደርጉ የህንፃ ግንባታው ኮሚቴ ጥሪ አቅርቧል። የማህበረ ቅዱሳን ሰባኪያንና ዘማሪያን በአገሪቱ ደቡባዊ ምዕራብ አቅጣጫ በሚገኙ አህጉረ ስብከት በተለያዩ ከተሞች አጥቢያ አብያተ ክርስቲያናት ባካሄዱት ሐዋርያዊ ጉዞ ወቅት በወልቂጤ ደብረ ሲና ቅዱስ ገብርኤል ቤተ ክርስቲያን በተከናወነው መርሃ ግብር የህንፃ ሰሪ ኮሚቴው ሂሳብ ሹም አቶ ገብሩ ብዛኔ በተለይ እንደገለጹት በህብረተሰቡ ድጋፍ ከሰባት ዓመት በፊት የተጀመረው ህንፃ ቤተ ክርስቲያን በገጠመው የገንዘብ እጦት እስካሁን ሊጠናቀቅ አልቻለም። የህንፃ ቤተ ክርስቲያኑ አብዛኛው ስራ ተጠናቆ የጣራ ስራው፣ ጉልላቱ፣ ወለሉ እና የግርፍ ስራው እንደሚቀረው የገለጹት አቶ ገብሩ የውቅሪ ስራ ተጠናቆ ቅዳሴ ቤቱ እንዲከበር ምዕመናን የድጋፍ እጃቸውን እንዲዘረጉ ጥሪያቸውን አቅርበዋል። የምዕራብ ሸዋ ሀገረ ስብከትና የአምቦ ማዕከል ያሰለጥኗቸውን ደቀ መዛሙርት አስመረቁ። የምዕራብ ሸዋ ሀገረ ስብከትና የአምቦ ማዕከል በመሰረታዊ የቤተ ክርስቲያን ትምህርት በስብከት ዘዴና የቤተ ክርስቲያን አገልግሎት ያሰለጥኗቸውን ልዩ ደቀ መዛሙርት እሁድ ህዳር 29 ቀን 2002 ዓ.ም በአምቦ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስመርቀዋል። ሰልጣኞቹ በሀገረ ስብከቱ ውስጥ ከሚገኙ 13 ወረዳዎች የተውጣጡ በክህነት የሚያገለግሉና ከሁለት ቋንቋዎች በላይ ተናጋሪዎች ናቸው። የሀገረ ስብከቱ 13 ወረዳዎች ብዙዎቹ ገጠራማ አካባቢዎች ሲሆኑ ገሶ፣ ሆለታ፣ አዲስ ዓለም፣ ሸነን፣ ካቺሲ፣ ሰዮ፣ ጌዶ፣ እንጭኒ፣ ጊንጪ፣ አምቦ እና ጥቁር እንጭኒ ላይ የሚገኙ ናቸው። ከዚህም ጋር በርካታ የምዕመናን ቁጥር ይኖርባቸው እንጂ በአገልጋዮች እጥረትና በልዩ ልዩ ምክንያቶች የተዘጉ በርካታ አብያተ ክርስቲያናት የሚገኙባቸው ናቸው። ለሰልጣኞቹ የምስክር ወረቀትና ቡራኬ የሰጡት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዎስ በቃለ ምዕዳናቸው እንዲህ ብለዋል። ቅዱስ ጳውሎስ እኚህን የመሰሉ የአባቶቻቸው ልጆች የሆኑ ደቀ መዛሙርትን እንዲሰጠን ጌታችን እንዳስተማረን የመከሩን ባለቤት እንለምነዋለን። እንዲህ ያሉ ወንጌል ሰባኪያን በብዙ ቁጥር ያስፈልጉናል። አገረ ስብከታችን የራሱ ማሰልጠኛና ዩኒቨርሲቲ የለውም። ይሁን እንጂ የትውልዱን ቋንቋ የሚናገሩ እስከ ገጠር ቀበሌ ድረስ ወርደው የሚሰብኩ መምህራን አስፈላጊዎቻችን ናቸው። የመከሩን ባለቤት ለምኑት ብለዋል። የስልጠናው አስተባባሪ አቶ ዋሲሁን አመኑ በሀገረ ስብከቱ የኤችአይቪ ኤድስ መከላከያና መቆጣጠሪያ ቢሮ ኃላፊ እና የማህበረ ቅዱሳን አምቦ ማዕከል የልማት ተቋማት አስተዳደሪ ኃላፊ ናቸው። ስልጠናውን ለማዘጋጀት ምን እንዳነሳሳቸው ጨምረው ሲገልጹ በአንድ ወቅት የማህበሩን አባላት እንቅስቃሴ ለመቃኘት ወጣን። ስንመለስ የሀዘን ፊት ነበረን። ምዕመናን በስህተት መንገድ እየተወሰዱ ነው። የተዘጉ አብያተ ክርስቲያናት እየተበራከቱ ነው። ካህናት ይሰደዳሉ። የማህበሩ ዓላማ መንፈሳዊ አገልግሎት መስጠት በመሆኑ ደግሞ መፍትሄ መፈለግ ግዴታችን ነበር። ጥናት በማድረግ ፕሮጀክቶች አዘጋጀን። ጥቂቶቹን መተግበር ቻልን። ሆኖም ችግሩ ሙሉ ለሙሉ መቅረፍ ግን አልቻልንም። ይህን ስልጠና ከሀገረ ስብከቱ ጋር ሆነን ለማዘጋጀት ምክንያት የሆነንም ይህ ነበር ብለዋል። ስልጠናውን ለስድስት ወራት ከተከታተሉ ሰልጣኞች መካከል አባ ገብረ ኢየሱስ ገለታን ከአዲስ ዓለም የሚከተሉን ገልጸውልናል። ስልጠናውን ላዘጋጁ ወገኖች ገለታ ይድረሳቸውና እጅግ አስፈላጊና ወቅታዊ ስልጠና ሰጥተውናል። በየሳምንቱ አርብ ከሰዓት አምቦ ገብተን በቀንና በሌሊት እስከ እሁድ ከሰዓት ሰልጥነን ነበር የምንለያየው። በሳምንቱ ቀናት ወደ የወረዳዎቻችን ይዘናቸው የምንሄዳቸውና የምንተገብራቸው የቤት ስራዎችም ነበሩ በማለት አባ ገብረ ኢየሱስ ገለታ ሰልጣኞች ያመጧቸውን ለውጦች ይገልጻሉ። የምዕራብ ሸዋ ሀገረ ስብከት ከማህበረ ቅዱሳን አምቦ ማዕከል ጋር በመቀናጀት የሰጠው ስልጠና ውጤታማነቱ የተረጋገጠው ስልጠናው ሳይጠናቀቅ ነው። አምቦ በአባ ኢየሱስ ሞአ መንገድ ውጤታማ የስብከተ ወንጌል እንቅስቃሴ እየታየባት ነው። አገረ ስብከቱ የወረዳ መዋቅሮችን ተከትሎ ክትትሉን የሚያጠናክርና እገዛውን የሚቀጥል ከሆነ የወንጌል ዘር ይዘው የወጡ ሰልጣኞች ባለብዙ ፍሬ ሊሆኑ ያስችላል።